ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የሐሙስ ምሽት የጋቢና ቤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ከአሁን ሰዓት ጀምሮ መደመጡን ይቀጥላል። መስከረም 12/2015 ዓ.ም ነው። ለምሽቱ ካስተናገድናችሁ ዘገባዎች መካከል ጥቂቶቹ እናስታውቃችሁ።
በተለያዩ ዓለም አቀፍ ደረጃዎች ላይ የተደረሱ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባቢሊቲ የሰፋ ነው የሚሆነው።
አጭት በሴቶች ፖለቲካዊ ተሳትፎ ላይ የሚንቀሳቀሰው ትምራን የተሰኘው ተቋም ትራስካጅ ሆንትን ኢየሩሳሌም ሰለሞንን ነው በምሽቱ እንግዳችን አድርገናቸዋል። ከሳቸውም ጋር ቆይታ ይኖረናል። በሌላ ዘገባ ደግሞ
በተለያዩ ዓለም አቀፍ ደረጃዎች ላይ የተደረሱ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባቢሊቲ የሰፋ ነው የሚሆነው።
አሁንም ተደግሞ የተሰማው የትምራን ትራስካጅ ሆነቹ የወይዘሮ ኢየሩሳሌም ሰለሞን ድምጽ ነበረ። ይቅርታ እንጠይቃለን። በሌላ ዘገባ ግን ጨረቃ ላይ በድጋሚ ምርምር እያደረጉ ካሉት የሰው ልጅ በድጋሚ እንዲወጣ ምርምር እየተደረገ ይገኛል። ያንን ምርምር ላይ የሚሳተፉ ኢትዮጵያዊ ሳይንቲስት ጋብዘናል። ሳይንቲስቱ ዶክተር ጥላይ ታደሰ ይባላሉ። በምሽቱ እሳቸውም ከኛ ጋር አብረውን የሚቆዩ ይሆናል። ሌሎች ጥንቅሮችንም ይዘናል። ኤደን ገረመው ናቶን የመረው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች አዘጋጆች ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። የተፈጠሩ ላሉ ተግዳሮቶች እንዲሁም ደግሞ ፖለቲካዊ ችግሮች ሴቶች የመፍትሄ አካል መሆናቸው ትልቅ ሚና እንደሚኖረው ይነገራል። በተለይም ደግሞ በዚህ ዙሪያ የሚሰሩ ተቋማት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። በቅርብ ጊዜም ትምራን የተሰኘው ተቋም ሰላም ላይ ሴቶች ሊካፈሉ ይገባል በሚል የሰላም ጉዞ አድርጎ ነበር። በዚህ ጉዳይም በተመለከተ እንዲሁም ደግሞ የተቋሙን እንቅስቃሴ በተመለከተ ከተቋሙ ስራ አስኪያጅ ጋር ቆይታ አድርጌ ነበር። ራሳቸውን ከመስተዋወቅበት ይጀምራል።
የኢየሩሳሌም ሰለሞን እባላለሁ። የትምራን ስራ አስኪያጅ ነኝ።
ትምራን ምን ላይ ነው የሚንቀሳቀሰው? ምን አይነት ስራዎችን ነው የምትሰሩት?
ትምራን የሴቶች የፖለቲካ ተሳትፎና አመራርነት ላይ ነው የምትሰራው። ሴቶች በማንኛውም ረገድ በተለይም ደግሞ ከሴት ጀምሮ ከወረዳ ሌቭል እንዲሁም ደግሞ በፌደራል ደረጃ አመራርነት ቦታ ላይ ለማየት ራዕይ አድርገው የተቋቋመች ማህበር ናት። ቦታውን የያዙትን ቦታቸውን ይዘው መቀጠል እንዲችሉ ብቃቱ ኖሯቸው ደግሞ ወደ አመራርነት ያልመጡት ወደ አመራርነት እንዲመጡ ለመስራት የተቋቋመች ማህበር ናት። እንግዲህ በሁሉም ዘርፍ ሴቶችን በአመራርነት ለማየት ነው ራዕያችን፣ አላማችን።
ከተመሰረተ ስንት ጊዜ ሆነው? ከዚህ ቀደም ምን አይነት ስራዎችን ሰርታችኋል?
2 ዓመት ከ6 ወር ያህል ይሆነዋል። ይሆናል ሴት ነው ተቋማችን ከተመሰረተች። የሰራናቸው ስራዎች ያው ከስድስተኛው ሀገራዊ ምርጫ ጋር በተያያዘ የተመሰረትንበት አነት ላይ ነበር። ግን በአጋጣሚ ሆኖ ስድስተኛው ሀገራዊ ምርጫ የነበረው ከሱ ጋር በተያያዘ ተወዳዳሪዎችን እጩ ተመራጮችን ስልጠና ሰጥተን ነበረ። እንዲሁም ደግሞ ዲያሎግ ፎረሞችን እናዘጋጅ ነበር። የፖለቲካ ፓርቲዎች ዲያሎግ ፎረም ውይይቶች እናደርግ ነበር ከፖለቲካ ፓርቲዎች ጋር ሴቶችን ይበልጥ ሊያሳትፉ የሚችሉበት ሁኔታ ላይ ጥናቶችንም እንደዚሁ እንሰራ ነበረ። ከዛ በኋላ ደግሞ ሴቶች በሰላም ጉዳይ ላይ በተለይ በከረንት ያንገብጋቢው ነገር የሰላም ጉዳይ ስለሆነ ሴቶች በሰላም ጉዳይ ላይ ተሳታፊ ሊሆኑ በሚችሉበት ሁኔታ ላይ ለመስራት ጥረት እያደረግን ነው። ሺሊድ ስፒች የሚል ሴቷ ሰላምን ትምራ የሚል ያው እንደነገርኩሽ ሁሉም ዘርፍ ላይ ሴቷ አመራር እንድትሆን አላማችንና ሴቷ ሰላምን ትምራ የሚል ፕሮጀክት መድፈን እየተንቀሳቀስን እንገኛለን። ከዛ በተጨማሪ ደግሞ በብሔራዊ ምክክር ኮሚሽኑ ከተቋቋመ በኋላ ሁነን አት ዘ ቴብል የሚል ፕሮጀክት ማለን ሴቷ በጠረጴዛ ዙሪያ እንድትኖር በኤሊ ውይይቶች ናሽናል ዲያሎግ ላይ ሁሉም ውይይቶች ላይ ፒስ ቢልዲንግ አክቲቪቲዎች ላይ ሴቷ መሪ እንድትሆን በጠረጴዛ ዙሪያ እንድትገኝ የሚል ፕሮጀክት መድፈን እየተንቀሳቀስን ነው ያለ ነው። እና ከሰላም ከፒስ ቢልዲንግ ጋር ተገናኘ የተለያዩ የሰላም የእግር ጉዞዎችን በክልሎች እና በአዲስ አበባ በቅርብ አድርገናል። በክልሎች በቤንሻንጉል ጉሙዝ መተከል ዞን ላይ፣ አማራ ክልል ባህር ዳር ከተማ፣ አፋር ክልል እንዲሁም ደግሞ አዲስ አበባ ጳጉሜ 3 የሰላም የእግር ጉዞ አካሂደናል። ሴቷ ሰላምን ትምራ ነው የሚለው መርሃችን። አዲስ አበባ የነበረው ላይ ሴቶች ሰላምን ይሻሉ፣ ሴቷ ሰላምን ትምራ የሚል ነበረ ከመውጡ። ስለዚህ በማንኛውም የሰላም ስራዎች ላይ ሴቶች መሳተፍ እንዲችሉ፣ በተለይም ደግሞ በመሪነት ደረጃ ሴቶች መሳተፍ እንዲችሉ ነው ዳጋ ስንናገር የነበረው። ሰላም መደፍረስ ሀገሪቷን የጎዳት እንደሆነ ይታወቃል። ከ50% በላይ የሆኑት ደግሞ ሴቶች ናቸው። ሴቶችን በሰፊው በብዛት እየጎዳ እንደሆነ ይታወቃል። እና ሰላም እንዲመጣ በሀገራችን ለመስበክ ነው። ሁለተኛ ደግሞ ሴቶች በፊት ቢልዲንግ ኢኒሽቲቭች ላይ በመንግስትም በኩል ይሁን በሌሎችም ወገኖች እንዲሳተፉ አድቮኬት ለማድረግ ነበረ ያደረግነው። በአዲስ አበባም የሰላም ፎረሞች አድርገን ነበር። ለሚዲያ ፕሮፌሽናል ፒስ ቢልዲንግ ላይ ስልጠና ነገር አድርገን ነበረ። ምክንያቱም ሚዲያ ፕሮፌሽናል ሴቶችን ሮል በፒስ ቢልዲንግ ላይ እንዴት ነው የሚረዱት፣ እንዴት ነው ሴቶችን እያሳተፉ ያሉት ላይ የሚለውን አስመልክቶ ሮላቸውን በደንብ እንዲመለከቱና ሮላቸውን አስታውሰው ሴቶችን ማሳተፍ እንዲችሉ ማለት ነው። ከዛ በተጨማሪ ደግሞ እንዳልኩሽ ናሽናል ዲያሎጉም ላይ ቢረን ክፍሩም ላይ ሴቶች እንዲሳተፉ ጥረት አድርገናል። ከናሽናል ዳያሎግ ኮሚሽን ውስጥ 50% ሴት ኮሚሽነሮች እንዲኖሩ አድቮኬት አድርገን ነበረ። ወርክሾፕ አዘጋጅተን ሴቶች እንዲጠቆሙ እኛ ፋሲሊቴት እያደረግን እና ፕሮፋይላቸውን ያቀናጀን እንደዚህ አይነት ስራዎችን ሰርተናል። በዌቢናሮች ቅስቀሳ አድርገናል ሴት ኮሚሽነሮች እንዲኖሩ። ጥምረት ለሴቶች ድምፅ በብሔራዊ ምክክር መድረክ የሚባል ጥምረት እንዲመሰረት ትልቅ አስተዋጽኦ አድርገናል። ጥምረቱ ከተመሰረተ በኋላ የጥምረቱ ሴክሬታሪያት ሆነን እየሰራን ያለ ነው ማለት ነው።
እንግዲህ ሴቶች ልጆች በእንደዚህ ወይም በተለይ ደግሞ አሁን ባለፉት 2-3 አመታት በከፍተኛ ሁኔታ ሰውነታቸው ለጦር መሳሪያነት እንደሚውል እንዲሁም ደግሞ በመሰናቀልና በተለያዩ ችግሮች ምክንያት ሰላም በማጣት የተለያዩ የስነልቦና የምጣኔ ሀብት ችግሮችና ተግዳሮቶች እንደተጋለጡ እናውቃለን። ስለዚህ ከዚህ አንጻር የሴቷ በውሳኔ ሰጭነት ላይ በብሔራዊ ምክክር ላይ መሳተፏ ያለው ወይም ደግሞ የሚኖረው ሚና ምንድን ነው ትያለሽ?
እንግዲህ እንዳልሽው ነው፣ በጣም ቪክቲም የሆኑ ሴቶች ናቸው። ከቪክቲምነት ውጪ ግን ከመብት አኳያም ስንመለከተው የተለያዩ ህጎች እንደሚያስቀምጡ በአገሪቱ እንቅስቃሴ ላይ ሴቶች ከወንዶች እኩል መሳተፍ እንዳለባቸው ይደነግጋሉ። እና ይሄ የሚሆነበት ምክንያት አንድም የሴቷን ፐርስፔክቲቭ መመልከቱ አስፈላጊ ስለሆነ ነው። ማለት 50% እና ከዛ በላይ የሆነው የማህበረሰብ ክፍል የሆነው ኮሚኒቲ ሴት ከሆነ በውሳኔያችን በራሳችን ውሳኔ መሰረት መተዳደር መቻል አለብን። ስለዚህ በፒስ ቢልዲንግም ላይ ውሳኔዎች ይኖራሉ አይደለ? እያንዳንዱ ውይይቶች ላይ ውሳኔዎች ይኖራሉ። እነዛ ውሳኔዎች መሬት ላይ ሲወርዱ ሴቷን የማይጎዱ መሆን መቻል አለባቸው። ያንን ደግሞ ማረጋገጥ የምትችለው ሴቷ እዛ ውስጥ ተሳትፋ የውሳኔው አካል መሆን ብትችል ነው። ስለዚህ ችግሮች ሲመጡ ችግሮቹ ሴቶችን የሚጎዱ ከሆነ ሴቶቹ የመፍትሄ አካል መሆን መቻል አለባቸው ማለት ነው። አይደለም ባይዘወይ እያወራን ያለ ነው። ኤኒ አገሪቷን መስራት ላይ የአገሪቷ እንቅስቃሴ ላይ ሴቶች መብት አላቸው የመሳተፍ። ስለዚህ ሰላም በአገሪቷ እንዲመጣ ሴቶች የበኩላቸውን አስተዋጽኦ ማድረግ አለባቸው። እነዚህ ውይይቶች ላይ ከስር ጀምሮ አቅም አላቸው፣ ከስር ጀምሮ መሳተፍ መብት አላቸው የሚለውን ነገር አስበን ነው እነዚህ ስራዎች እየሰራን ያለ ነው። እና እኛ በእኛ በኩል ያው አንድ ኦርጋናይዜሽን ወይም ደግሞ ትንሽ ጥቂት ኦርጋናይዜሽኖች አንድ ላይ ሁሉንም መድረስ ላይ ይቻል ይችላል፣ ግን ብቻ ነው ነገር አድቮኬት እያደረግንና ድምፃችንን እያሰማን መንግስትም ሆነ የሚመለከታቸው አካላት የሴቶችን ተሳትፎ ለአገሪቷ ስለሚጠቅም፣ በተለየ ደግሞ አሁን በመጣንበት ሜንታሊቲ ተሳም በተለየ አእምሮ በተለየ አስተሳሰብ ልታየው ስለምትችል ሴቷ
በዚህ የሰላም ጉዞ ላይ የቀረቡ ጥያቄዎች ነበሩ? እንዲሁም ደግሞ ደብዳቤም ከነበራችሁ ወይም ደግሞ ጥያቄዎቻችሁን ያቀረባችሁለት ህጋዊ አካል ካለ የነበረው ሂደትና ሁኔታ ምን ይመስል ነበረ? በእለቱ
በእርግጥ ደብዳቤ አስጽፈን አላስገባንም፣ ግን ያው በተለያዩ ሚዲያዎች የሰላም ጥሪያችን እንዲተላለፍ ያደረግነው የሰላም ጥሪ ነው ያደረግነው። ሰላም እንፈልጋለን፣ ሴቷ ሰላም እንፈልጋለች፣ ሴቷ ሰላም እንትምራ የሚል ነው ቲሸርታችንም ላይ ተጽፎ የነበረው መልእክት። ምናልባት ከተመለከቱ ይሄ ምንድነው? በቃ ሰላም እንፈልጋለን፣ ችግሮች በውይይት ይፈቱ፣ መንገድ ይፈጠርላት የሚሉ መልእክቶችን ነው ያስተላለፍኛል።
አሁን ካሉት ተግዳሮቶች አንጻር የሴቶች ተሳታፊነት በመኖሩ ምን አይነት ለውጥ ይመጣል?
ስምምነት ላይ የመድረስ ፕሮባብሊቲ ከፍተኛ ይሆናል ብለን እናምናለን። በተለያዩ ዓለም አቀፍ ደረጃዎች ላይ የተደረጉ ጥናቶች እንደሚያሳዩት ሴቶች በሰላም ቢልዲንግ አክቲቪቲዎች ላይ ሲሳተፉ ስምምነት ላይ የመድረስ ፕሮባብሊቲ የሰፋ ነው የሚሆነው። ውሳኔዎች ይወሰናል፣ መስማማት ይኖራል ማለት ነው። እነዛ መስማማቶች ደግሞ ኢምፕሊመንት እንዲደረጉ መሬት ላይ ወርደው ተግባራዊ እንዲደረጉ ትልቅ አስተዋጽኦ ይኖራል። ሴቶች በተሳተፉ ቁጥር ሴቶች ለሰላም ቅርብ ናቸው ይባላል። መልአክ እያደረኩኝ አይደለም ሴቶችን ሁሉ ወይም ደግሞ ሁሉም ሴቶች ለሰላም ብቻ ነው የሚያስቡት እያልኩኝ አይደለም ያለሁት። ግን ባንዛራዊ መልኩ ከእናትነትም የሶሻል ኢለመንታቸው ወንዶች ይልቅ የሴቶች ጥብቅ ነው አይደለም። ያ እንዲነቃ ደግሞ ማሳተፉ እድሉ መስጠቱ የተስፋ ነው የሚሆነው እንዳልኩሽ ነው ትልቅ አቅም ስላላት ሴቷ።
ከዚህ በመቀጠል ምንድን ነው እሱ የምታስቡት? ምን አይነት ስራዎች ላይ ነው የምትንቀሳቀሱት?
እንዳልኩሽ ከፖለቲካ ተሳትፎ አንጻር በተለይ የሴት ፖለቲከኞች የጋራ ጥምረት ጋር በቅርበት እየሰራ ነው ያለ ነው። ከነሱ ጋር በደንብ በቅርበት ብዙ የምንሰራቸው ስራዎች አሉ። ስፔሲፊካሊ ሰላም እና ናሽናል ዲያሎጉ ላይ ከሆነ ጥያቄዎች ደግሞ በተለይም ደግሞ ሀይ ሌቭል ኢንጌጅመንት እንዲኖር ያው እኛ ከአመራርነት ጋር ስለሆነ በተለያዩ የሀገሪቱ ክልሎች እና አዲስ አበባን ጨምሮ የሰላም የፒስ ፎረሞች እያዘጋጀን ነው ያለ ነው። ከብሔራዊ ምክክሩ ጋር በተያያዘ ደግሞ ትምራን ብቻ ሳትሆን እንደነገርኩሽ ጥምረት መስርተናል። የሴቶች ድምፅ በብሔራዊ ምክክሩ እንዲደመጥ ጥምረት መስርተናል እና ሴቶች በብሔራዊ ምክክሩ ላይ እንዲሳተፉ አዌርነስ ሬይዚንግ መድረኮችን እናዘጋጅላቸዋለን። በተለያዩ ሁኔታዎች በአካልም ስልጠና በመስጠትም በሬዲዮ በቴሌቪዥን በተለያዩ ፍላየሮች እና አዌርነስ ክሬት ሊደረግባቸው በሚገቡ ሜካኒዝሞች ሁሉ አዌርነስ ክሬት እናደርጋለን። ከስር ጀምሮ ሴቶች በብሔራዊ ምክክሩ እንዲሳተፉ ትልቅ አስተዋጽኦ እናደርጋለን።
እሺ፣ በጣም ነው የማመሰግነው ከጋቢና ቪ ጋር ለነበረሽ ቆይታ። ኢየሩሳሌም ክርስቲ
አሚን። ሰላም ማይሽ
ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ኢትዮሳት ላይ በሳተላይት እንዲሁም ደግሞ በቪያ ማሪክ ፌስቡክ ገጽ ላይ እና ድረገጽ ላይ ታገኙናላችሁ። በመቀጠል የምናልፈው ደግሞ ወደ ቴክኖሎጂና የጠፈር ምርምር ነው። የመጀመሪያው ሰው ኒል አርምስትሮንግ ጨረቃ ላይ ካረፈ በኋላ በድጋሚ የሰው ልጅ ጨረቃ ላይ አርፎ አያውቅም። የዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እንሆ ከ50 ዓመታት በላይ አለፈው። ላለፉት 50 ዓመታት ወደ ጨረቃ መመለስ አልተቻለም ወይም ደግሞ አልተፈለገም። ከ50 ዓመት በኋላ በአሁኑ ጊዜ ታዲያ ምን እየተሰራ ነው ስንል ጠይቀናል። የሚቀጥለው ዝግጅታችን ታዲያ ለዚህ ጥያቄ በእርግጥም ምላሽ ይዟል። በፍቃዱ ሞረዳ የህዋ ሳይንስ ባለሙያ ይዞ እንግዳ እየጠበቀን ነው። ዘገባው ወይም ደግሞ ቃለ መጠይቁ ይቀጥላል።
የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልዕኮ ነው። 6 አፖሎዎች ሄደዋል። ለምን 50 ዓመት ቆየ የሚለው ጥያቄ ሰፊ ትንታኔን የሚፈልግ ጉዳይ ነው። ባጭሩ ግን የአፖሎ ተልዕኮ የአጭር ጊዜ ይቅን ነበረ። ቴክኖሎጂውም ለዛው ለአጭር ጊዜ የተዘጋጀ ነበር። ዋናው ግን የዩናይትድ ስቴትስ መንግስት የጠፈር ምርምር ስራ ለመሬት ቅርብ በሆኑ ቦታዎች ላይ ትኩረት እንዲደረግ በመፈለጉ ነው። ገንዘቡን የሚፈቅደው ኮንግረስ ለረጅም ርቀት ምርምሮችና ጉዞዎች ባጀት መያዝ አልፈለገም። ቀስ ተብሎ ከቅርብ ወደ ሩቅ መሄድ ያስፈልጋል ተብሎ የጨረቃ ጉዞ ተገታ። አሁን ግን ጊዜው ፈቀደና የጨረቃ ጉዞ ዝግጅት ተጀምሯል። የአሁኑ ተልዕኮ አርቴምስ ይባላል። ይሄኛው ተልዕኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ 1፣ 2፣ 3 እያለ የሚቀጥል ነው። የአርተምስ አንድ መንኮራኩር ባለፈው ናሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሴፕተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርተምስ አንድ ተልዕኮ ምንድን ነው? ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ ታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርተምስ አንድ ተልዕኮ ምንድን ነው ከሚለው እንነሳለን።
አርተምስ ራሱ ፕሮግራሙ ራሱ በተለይ የአርተምስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉውን ሚሽኑ ራሱ ቴስት ሚሽን ነው። ቴስት ሚሽን ከመሆኑ የተነሳ ለምሳሌ ኦራዮን ቬክል አለ። ኦራዮን በቬክሉ የሰዎች የሂመን ሞጁል ክሩ ሞጁል እንለዋለን። ሰዎች የሚቀመጡበት ክፍል ነው። ይሄ ክፍል በአፖሎ ዘመን የነበረን የሂመን ሞጁል በጣም የተለየ ነው። በጣም ሃይሊ ኮምፒውተራይዝድ የሆነ ነው። እንደገና ደግሞ ከግራውንድ ሲስተም ጋር በጣም የሚገናኝባቸው ብዙ ነገሮች አሉ። እነኚህ ነገሮች ሁሉ በአብዛኛው አውቶማቲክ ናቸው። በቃ ራሳቸው በራሳቸው አጀስት የሚያደርጉ ናቸውና ብዙ ነገር የተሰራበት ነው። አርተሚስ ከሳተላይቱ ጀምሮ ከሮኬቱ ጀምሮ ከኤስኤልኤስ ጀምሮ ኤስኤልኤስ ማለት ስፔስ ላውንች ሲስተም ነው። በጣም ግዙፍ ሮኬት ነው። ይሄ ሮኬትም መጀመሪያ ሳተርን ከነበረን የአፖሎ ዘመን የነበረን ሳተላይት ሮኬት የተለየ ነው። እንግዲህ አሁን ሲስተሙን ለመሞከር ነው የመጀመሪያው አቴምፕት ነው የምንለው። አቴምፕት ሙከራ ማለት ነው። ሙከራ ስኮነ ድረስ የሙከራ ዊንዶዎች ይሰራሉ፣ ክፍተቶች ይሰሩና በዚህን ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይሄን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። ያ በቃ እንዲህ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራ ስኮነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ እንግዲህ ኤስኤልኤስ አራት ኢንጂኖች አሉት። አራት በጣም ግዙፍ የሆኑ ኢንጂኖች አሉት፣ ሞተሮች አሉት። እነኚህ ሞተሮች በጣም ግዙፍ ናቸውና ሪፕሊካው እዚህ ጆንሰን ስፔስ ሴንተር ይገኛል። በጣም ትልቆች ናቸው። እንደገና ደግሞ ሁለት በግራና በቀኝ ያሉ ቡስተርስ አሉ። በጣም ሂጅ የሆኑ ቡስተርስ ናቸው። ከኢንጂኑ ቡስተሮቹ የመጀመሪያዎቹን ጥቂት ጉዞዎች ቡስተሮቹ ናቸው ይዘው የሚሄዱት። ሁለት ደቂቃ ተከትለው ሄዱና ይገነጠላሉ። ሶሊድ ቡስተርስ ናቸው። እንግዲህ ሁለቱ ሶሊድ ቡስተርስ ወደ በአጠቃላይ 14 ሚሊዮን ኒውተን ፎርስ ነው ኃይል ነው የሚሰጡት ለሮኬቱ አንድ ላይ ለማንሳት እና ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዠር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱን ላውንቺንግ ፓዱን ላይ እና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬክሉ ወደ ቬክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል።
የአርተምስ አንድ ጉዞ ሰፕተምበር 27 ወይንም ኦክቶበር 2 ላለመሳካቱ ምን ማስተማመኛ አለ?
እንግዲህ ሙከራ እስከመሆነ ድረስ አብዛኛውን ነገር ክሊር አርጎ አልፏል። በተለይ የሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ በሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ -400 ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው ተያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉና ያ ቴምፕሬቸር ብዙንም ቴክኒካል ፓርቱንም ሊያፋልስ ይችላልና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገውና ሆፕፉሊ ያሁኑ ይሳካል ብዬ ጠብቃለሁ።
አርተምስ አንድ ጨረቃ ላይ ያርፋል። ዶክተር ጥላይ መልሳላቸው።
ምንድነው የሚያደርገው አርተምስ አንድ? ከምድር እንደተተኮሰ አንዴ ምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢጀክሽን እንለዋለን። ትራንስሉናር ኢጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል። አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ 42 ቀኖችን ይቆያል ተብሎ ነው የሚገመተው። ከ26 እስከ 42 ነው ቀኖቹ የተደረጉት። ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያውቅም ወይ መሳሪያዎቹን ልኮ አያውቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርተሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው።
እንደ ተባለው አርተምስ አንድ ጨረቃ ላይ አያርፍም። በ62 ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልእኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም፣ ሶስት ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና ሁለት ሴቶች ምን ይሰራሉ?
ሶስት አሻንጉሊቶች በኦራዮን ውስጥ አሉ። ኦራዮን ቬክል ውስጥ የኮማንዲንግ ወንበር ላይ ወይም ደግሞ ኮማንደር ወይም ደግሞ የበረራ አዛዡ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። ያ አሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታው ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው። ምንድነው አሻንጉሊት የሚሄደው ማንክንስ እንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም በብረስ ጾታ ያላቸው ማለት ነው የተሰሩ ሁለት አሻንጉሊቶች አሉ። ስማቸው ዞራና ሄልጋ ይባላሉ። እነኚህ ሁለቱ ሁለቱም ቬስት ያደርጋሉ። አስትሮራድ ቬስት ይባላል። የቬስት ራዲሽንን የሚለካ ነው። አንደኛዋ ያለ ቬስት ነው የምትቀመጠው፣ አንደኛዋ ቬስቱን ታረጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንሲቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው። ስለዚህ ሄልጋ ምን ያህል አግኝታለች፣ ያቺኛዋ ምን ያህል አላገኘችም፣ ያቺኛዋ የቬስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ። ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ማሽን ነው አርተምስ 1። በጣም ትልቅ ማሽን ነው
አርተምስ 1። የሙከራ በረራ ካበቃ በኋላ የአርተምስ 2 ይቀጥላል። ሁለተኛው ተልእኮ ሰው ወይንም አስትሮኖት ይዞ ይሄዳል። አራት አስትሮኖቶች ጨረቃ ላይ አንጃበው ይመለሳሉ፣ አይወርዱም። የሁለተኛው ተልእኮ ከተሳካ በኋላ አርተምስ 3 ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። ሁለቱ አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ ሁለቱ ግን ጨረቃ ላይ ወርደው ለዘጠኝ ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከአራቱ አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከሶስት እስከ አራት ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላይን በእናንተ ስም እናመሰግናለን።
በፍቃዱ ሞረዳና እንግዳውን እኛም አብዝተን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት የጋቢና ቪኦኤ መሰናዶው ነው። በግዙፍ የነዳጅ ሀብቷ የምትታወቀው ናይጄሪያ ባለፉት ወራት የነዳጅ ሽያጯ እጅግ ዝቅ ብሏል። ተከታዩ ዘገባ ታዲያ የኑሮ ውድነትና የነዳጅ ፍላጎት በናረበት በዚህ ወቅት የናይጄሪያ ሽያጭ እንዴት ሊቀንስ ቻለ የሚለውን ያስቃኘናል።
እንደ ናይጄሪያ የነዳጅ ቁጥጥር ኮሚሽን ባለፈው ሐምሌ በየቀኑ 1.1 ሚሊዮን በርሜል የነበረው የአገሪቱ ነዳጅ ዘይት ምርት በነሐሴ ወር ወደ 972 ሺህ ወርዷል። በዚህም አንጎላ በአመት ውስጥ ለሶስተኛ ጊዜ የናይጄሪያን ወራዊ የነዳጅ ምርት እንድትበልጥ አስችሏታል። በግንቦትና በሰኔ ወራትም በልጣታለች። የናይጄሪያ የነዳጅ ምርት ለወራት በቋሚነት ሲያሽቆለቁል ቆይቷል። ባለስልጣናቱ ለዚህ ምክንያቱ በማምረቻ ጣቢያው የድፍድፍ ነዳጅ ስርቆትና ሻጥር እየተበራከተ በመምጣቱ መሆኑን ይናገራሉ። የናይጄሪያ ብሔራዊ ነዳጅ ኮርፖሬሽን በቅርቡ በሰጠው መግለጫ የሃይማኖት ቡድኖችን ጨምሮ በተለያዩ ደረጃ ያሉ ከሁሉም የህብረተሰብ ክፍሎች የተሳተፉበት ሌቦች በየቀኑ 200 ሺህ በርሜል የሚደርስ ድፍድፍ ነዳጅ ዘይት መስረቃቸውን አስታውቋል። የነዳጅ ዘይትና ጋዝ ዘርፍ ባለሙያ ኢማኑኤል አፊሚያ ናይጄሪያ በአፍሪካ ያላትን ትልቁን የነዳጅ አምራችነት ደረጃ ማጣቷ የዚህ ውጤት ነው ይላሉ።
Actually sends a wrong signal to the global market. The country might slowly be losing its influence.
ይህ ለዓለም አቀፉ የነዳጅ ዘይት ገበያ የተሳሳተ መልእክት አስተላልፏል። አገሪቱ ቀስ በቀስ በዓለም ገበያ ላይ ያላትን ተጽዕኖ እያጣች ሊሆን ይችላል። ከናት እየገፉ ሲሉ በዓለም አቀፉ ገበያዎች በሚተላለፉ ውሳኔዎች ላይ ናይጄሪያ የሚኖራትን አስተዋጽኦ አስቸጋሪ ሊያደርግ ይችላል። ከሁሉም በላይ ገዢዎች መሸበር ሊጀምሩ ይችላሉ። ከምርት ማሽቆልቆሉ በስተጀርባ ያለውን ምክንያት ብትመለከት ናይጄሪያን ራሷን መቆጣጠር ያቃታት ነው ብለው ሊያስቡ ይችላሉ።
ሌላው ደግሞ ምርቱ መቀነሱ አገሪቱ በቢሊየን ዶላሮች የሚቆጠር ገቢ ያሳጣታል። ሩሲያ ዩክሬንን በመጋቢት ወር መወረራን ተከትሎ ወዲያውኑ የዓለም ነዳጅ ዘይት ዋጋ ሰማይ መንካቱ ሲታወቅ ዛሬም ድረስ የነዳጅ ዘይት ዋጋ በበርሜል 96 ዶላር አካባቢ እየተሸጠ ነው። በዚህ ስሌት ናይጄሪያ የምትሸጠው ድፍድፍ ነዳጅ ከዚህ የ2022 ዓመት በጀቷ ከ36 ከመቶ በላይውን ይይዛል። ናይጄሪያ ባለፈው ሰኔ ወደ ውጭ ከተላከው ከናይጄሪያ ድፍድፍ የነዳጅ ዘይት 5.6 ሚሊዮን ዶላር ገቢ ያገኘች ሲሆን በሐምሌ ግን ምንም ገቢ እንዳልተገኘ ነው የነዳጅ ዘይት ኮርፖሬሽን ሪፖርት ያደረገው። ፕሬዝደንት መሐመድ ቡሃሪ በቅርቡ ብሔራዊ የኢኮኖሚ ኮሚቴ ያዋቀሩ ሲሆን ወዲያውኑም ከኮሚቴው ጋር ከነዳጅ ስርቆት ጋር የተያያዙ ጉዳዮች ላይ ተነጋግረዋል። ሌብነቱ አገሪቱን የሚያስተማምን ሁኔታ ውስጥ እንደከተታት ፕሬዝደንቱ ተናግረዋል።
The fall in production is essentially due to economic sabotage.
የምርት ውድቀቱ የመጣው በመሰረቱ በኢኮኖሚ አሻጥር ነው። ካለን የኦፔክ ኮታ ግማሽ ያሉን ማመረታችን በጣም የምንፈልገውን ገቢና የውጭ ምንዛሪ ያሳጥቶናል። ይህን ሁኔታ ለመቀልበስ መንግስት ሳያሰለስ እየሰራ ነው።
አፊሚያ ኩባንያዎች ወራይ ምርታቸውን እንዲያሳድጉ መንግስት የግድ በነዳጅ ዘይት ምርት ውስጥ ያለውን ስርቆት ለማስቆም መስራት አለበት ብለዋል።
ሀገሪቱ አንዴ ቁጥጥሯን መጨመርና ደህንነቷን ማሻሻል ከቻለች በእውነቱ ድርጅቶቹ ምርቶቻቸውን እንዲያሳድጉ ያበረታታቸዋል። የነበረው መተማመንም ወደ ቦታው ይመለሳል።
ባለፈው ሳምንት የናይጄሪያ ነዳጅ ሰራተኞች ማህበር ከፍተኛው የድፍድፍ ነዳጅ ስርቆት ደህንነታቸውንና ስራቸውን ለአደጋ ያጋለጠ መሆኑን በመግለጽ ርምጃ የማይወሰድ ከሆነ ስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። የናይጄሪያ ባለስልጣናት የነዳጅ ዘይት ማምረቻ ንብረቶችን በተለይም ለአደጋና ዝርፊያ በተጋለጡ ነዳጅ ጫኝ መርከቦች አካባቢ የደህንነት ቁጥጥሮች እንደሚያሻሽሉ ተናግረዋል። በዚህ ወር የደህንነት ባለስልጣናት 122 የነዳጅ ዘይት ሌቦችን ያዙ ሲሆን የተሰረቁ 36 ሚሊዮን ሊትር ነዳጅና 22 ሚሊዮን ሊትር ናፍጣ ማስመለሳቸውን አስታውቀዋል።
ከተራቹ አድማጭ ተመልካቾቻችን የሃውስ ምሽት መስተናግዳችን እነዚህ ነበሩ። እዚህ ላይ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። እንደን ገረመ መስተናግዶን የመራው ኤልያስ አስማረ በቅንብሩ፣ አዋዮ ገበያው በዲጂታሉ፣ ቆንጅታዬ በዝግጅቱ አብረናችሁ አምሽተናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ከልብ ከልብ